ለአድራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወዳጆቼ እውነት እግዚአብሔርን ለማገልገል የታጠቀ ልብ አለን? እግዚአብሔርን ለማገልገል ደግሞ የሚፈጥኑ እግሮች አሉን? እግዚአብሔርን ለማገልገል ደግሞ ዘወትር የሚዘረጉ እጆች አሉን? አዎ፣ እግዚአብሔር እኔና እናንተ ለሥራው ይፈልገናል። እግዚአብሔር ካለም ቅብዝብዝነት እኔና እናንተን መርጦ በዚህ በክብር ቦታ ሲያቆመን ለዓላማ ነው። ማንነታችንን ባንንቅ መልካም ነው። እግዚአብሔርን እርዳኝ ብንለው ሰማያዊውን ዕውቀት ከላይ ያዘንብልናል። ኮሌጅ መግባት አያስፈልግም። ትምህርት ቤት ገብቶ ደግሞ ብዙ መራቀቅ ማያስፈልግም። መንፈስ ቅዱስ አስተማሪ ነው። እባክህ አምላኬ ሆይ አስተምረኝ፣ ለሌሎችም ደግሞ የምበቃ ዳቦ አድርገ ስራኝ ብንል መልካም ነው። አዎ፣ ታስታውሳላችሁ አይደል? ከኮሮጆ ውስጥ የወጡ ሁለት አሶችና አምስት እንጀራ ጌታችን ለ5000 ሰዎች ቆራርሶ እንዴት እንዳደረሰ፣ ሁሉም እንደተመገቡና 12 መሶብ ደግሞ እንደተረፈ ጌታችን በእውነት አሳይቶናል። ዛሬ ምንና እናንተ እንደዚያ ሁለት አሶችና አምስት እንጀራ ህይወታችን ለሌሎች መቆራረስ አለበት። አዎ፣ እስቲ ታምራት የሚለውን ደግሞ እንስማ። እግዚአብሔር አባታችንና አምላካችን ሆይ ነው ደግሞ የታጠቀ ልብን ስጠን ላንተ የምንበቃ ሰዎች አይደለንም ነገር ግን አንተ ብቃትን የምትሰጥነህና እባክህ አምላካችን ሆይ ጎደሎ ነገራችንን ሳትመለከት በሕይወታችን ያነከስንበትን ያለፈውን ጠባሳ ነገራችንን ሳትመለከት ጌታችን ሆይ ለክብርህ ደግሞ እንድታቆመን በእኛ በሰባራ ሸክላዎች ደግሞ በልጆች እንድትጠቀምና እንድትገለገል በዚህ ሰዓት እኔም ወገኖቼም ራሳችንን አሳልፈን ላንተን ሰጣለን። እኖ እኛ ከዚህ ቀደም ላረባ ለዚህ ላላፊ ዓለም እግዚአብሔር ሆይ ስንባክን ስንወጣና ስንወርድ ቆይተናል። ባሁኑ ጊዜ ደግሞ ቀሪውን ህይወታችንን አንተ እንድትረከብ እግዚአብሔር አባታችን ሆይ በእኛም እንድትጠቅም ለሌሎች ደግሞ የምንተርፍ ሰዎች አድርገን እንድትሰራን አቤቱ አምላካችን ሆይ የሚነበብ ቆንጆ ያንተ ወንጌል አድርገ ደግሞ ህይወታችንን እንድትቀራርጽ እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ ለታላላቆች ለታናናሾችም እግዚአብሔር ሆይ ምሳሌዎች አድርገ ስራን። እግዚአብሔር ወይንን ሁሉ ደግሞ ስለምሰማን እናመሰግናለን። አሁን ደግሞ ከምንማረው ከዚህ ከቃል እግዚአብሔር ወይ እነቱን ተረርተን በዚህም ደግሞ መኖር እንድንችል እርዳን። ጌታችን ሆይ ስለሰማን ክብር ተመስገን። በመዳኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትልስማን አሜን። ክብራን አድማጮች እንደምን አመሻችሁ። ሰላምታዬን አልዘነጋው የጌታን ነገር እስቲ ላስቀድም ብዬ እንጂ። አዎ እግዚአብሔር እኔና እናንተን በጎ ወታደሮች አድርጎ ሊያቆመን ይፈልጋል። ራሳችንን ለሱ እንስጠው። እግዚአብሔር ይክበር ይመስገን። ማንኛችንንም ቢሆን እግዚአብሔር አይንቅም። አዎ ኢየሱስ ክርስቶስ ባለ ጸጋ ነው። የጎደለው ነገር የለም። እድሜ አልፎብሃል አንተ መልካም ወታደር ልትሆን አትችልም ብሎ እኔን ወደዚያ እናንተን ደግሞ ወደዚያ አደረገ። እግዚአብሔር ሁላችንን ለሥራው እኩል ያሰልፋል። እግዚአብሔር ይክበር ይመስገን። ደስ አይልምን? እንግዲህ ዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ ኢዮብ ጥናት ይዘንላችሁ ቀርበናል። እንደምታስታውሱት በትላንትናው ምሽት ክፍለ ጊዜ በመጽሐፈ ኢዮብ ምዕራፍ 22 ለኤልፋዝ ሶስተኛ ንግግር ከተመለከተን በኋላ ወደ ምዕራፍ 23 ደግሞ ተሸጋግረን ኢዮብ ሰባተኛ መልሱን የሰጠውን ወይ ደግሞ የተናገረውን ተመልክተናል። ከዚያም በኋላ እንግዲህ እንደምደሚያችን አድርገን የጨረስነው ምንድን ነበር ማለት ነው? እግዚአብሔር በወጀብ ውስጥ አሳልፎ ወደቡ ላይ እንደሚያደርሰን እንጂ በፍጹም መከራ እንደማይነካን ቃል እንዳልገባልን ጠቃክሰን ነበር። እውነት ነው እግዚአብሔር አው በወጀብ ውስጥ አሳልፎ ወደቡ ላይ ያደርሰናል። እጃችንን ይዞ ይመራናል። ክርስቶስ ኢየሱስ ለዘላለም የተመሰገነ ይሁን። እስቲ እንግዲህ ዛሬ ደግሞ ትላንትና ካቆምንበት እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኢዮብ ምዕራፍ 24 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። መጽሐፈ ኢዮብ ምዕራፍ 24 ቁጥር 1 እና 2ን ክፈቱ። ወዳጆች ይህ ሁሉ ችግር የደረሰብህ የተሰወረ ኃጢአት ቢኖርብህ ነው በማለት ኤልፋዝ ኢዮብን ስለማቁሰሉ ትላንትና በስፋት ተመልክተናል። ቁጥር 1 እና 2 ደግሞ እንዲህ በማለት ይጀምራል። ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወረምና እርሱን የሚያውቁ ለምን ወራቱን አያዩም? የድንበሩን ምልክት የሚያፈርሱ አሉ፣ መንጋዎቹም በዝብዘው ይሰማራሉ ይላል። ይህን ካለ በኋላ ደግሞ የሌሎች ሰዎችን ኃጢአት ይዘረዝራል። አንዳንዶች እምነት አግዳዮች ናቸው፣ ድንበር ገፊዎች፣ ድንበር አፍራሾች ናቸው። ቁጥር 3 እና 4 ደግሞ እንዲህ ይላል፣ የዳደጎችን አያይነዳሉ፣ የመበለቲቱን በሬ ስለማያጃ ይወስዳሉ፣ ዶችን ከመንገድ ያወጣሉ፣ የምድርም ችግረኞች ሁሉ ይሸሸጋሉ ይላል። እምነት የሚጣልባቸው ካለመሆናቸው በተጨማሪ በጣም ለባሰባቸው ዶች እንኳን ርህራይ የላቸውም፣ ችግረኞችን ይበዘብዛሉ ማለት ነው። እነዚያ በርሻ ውስጥ እህላቸውን ያጭዳሉ፣ የበደለኛውንም ወይን ይቃርማሉ ይላል ቁጥር 6 ደግሞ። ለምን እንዲህ ይሆናል በማለት ይጠይቃል ኢዮብ እዚህ ላይ። ሰዎችን ይገለዋል፣ ዘርፈዋል፣ አመንዝረዋል። ይህን ሁሉ በደል ፈጽሞ ደግሞ እነርሱም ከሌሎች እኩል ይሞታሉ። እስቲ አሁን አለፍ ብለን ደግሞ ቁጥር 19ን እንመልከት። ድርቅና ሙቀት ያመዳዩን ውሃ ያጠፋሉ፣ እንዲሁ ሲኦል በደለኞችን ታጠፋለች ይላል። ከሌላው ሰው እኩል መሞታቸው ብቻ ሳይሆን በዚህ ምድር እያሉ ከሕግ በላይ ከፍትህ በላይ መኖራቸው ጭምር ነበር ኢዮብን ያስገረመው። እንዲያውም ይበልጥ ሲሳካላቸውና ሲከናወንላቸው ይታያል። መለስ ብሎ የራሱን ሁኔታ ሲመለከት ደግሞ ያልጠበቀው ችግርና መከራ ደርሶበታል። ወንጀለኞች ደግሞ ነገር ሁሉ ሰምሮላቸዋል። ስለዚህም ለምን በኔ ላይ ይህ ሁሉ መከራ ደረሰብኝ? በፍጹም ሊገባኝ አልቻለም ይላል። እስቲ አሁን ደግሞ በቁጥር 25 ላይ የሚናገረውን እናንብብ። ኢዮብ ምዕራፍ 24 ቁጥር 25ን ተመልከቱ። እንዲህስ ባዩን አሰተኛ የሚያደርገኝ ነገሬንስ እንደምናምን የሚያደርገው ማን ነው ሲል ይናገራል። ወዳጆቹ ኢዮብን አረዱትም፣ እንዲያውም ቁስሉን እየነካኩ ይበልጥ እንዲነጫነጭ አድርገውታል። ወዳጆቼ አንድ በተደጋጋሚ የምሰማው ጥያቄ ነበር። ብዙዎቻችን በሕይወታችን እጅግ ፈታኝና አስቸጋሪ ሁኔታ ሲገጥመን ለምን እግዚአብሔር ይህ እንዲደርስብኝ ፈቀደ በማለት እናጉረመርማለን፣ በጥያቄም እንሞላለን። እውነት አይደለም እንዴ? ኢዮብ የሚጠይቀውም ወዳጆቼ ይህንኑ አይነት ጉዳይ ነው። በሌላ አነጋገር ኢዮብ ብዙ ኃጢአተኞች አሉ፣ በእነርሱ ዓይን ደግሞ እኔ ንጹሕ ነኝ፣ ታዲያ ለምን እኔ ላይ ችግሩ በዛ ማለቱ ነበር። እንዲህ አይነት ጥያቄ ወደ ብዙዎቻችን አእምሮ ይመጣል። ኢዮብ እግዚአብሔርን አልተረዳም፣ ወደፊት እንደምንመለከተው ራሱንም አልተረዳም። ያም ሆኖ ግን ኢዮብ በዚያችው በተወሰነች የመረዳት ችሎታው በእግዚአብሔር የሚያምን ሰው ነበር። የተከበራችሁ አድማጮች የዚህ የመጽሐፈ ኢዮብ ምዕራፍ 24 ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ የምዕራፍ 25ንና የምዕራፍ 26 ጥቂቱን ክፍል አብረን እንመለከታለን። የዚህ የመጽሐፈ ኢዮብ ምዕራፍ 25 አብይ ሐሳቡ የበልዳዶስ ሶስተኛ ንግግር የሚል ይሆናል። ልብ በሉ፣ በዚህ በመጽሐፈ ኢዮብ ምዕራፍ 25 ውስጥ የምንመለከተው የበልዳዶስን ሶስተኛ ንግግር ነው ማለት ነው። አሁን የምንመለከተው በልዳዶስ የሚያደርገውን የመጨረሻ ንግግር ይሆናል። ደግነቱ ንግግሩ አጭር ነው። በጥቂቱም ቢሆን በልዳዶስ የእውነት ፍንጣቂ የበራለት ይመስላል። ምሁርና አስተዋይ ሰው ነው። ስለዚህም ከበፊቱ በተሻለ ሁኔታ ጭንቅላቱን እያሰራው እንደሆነ መገመት ይቻላል። በልዳዶስ እምነት መሰረት እግዚአብሔር ማንኛውንም ነገር የሚያደርገው በሕግና ደንብ ነው። በዚህ መልክ ነገሮች ለዘመናት ሲከናወኑ ኖረዋል። ታዲያ ዛሬስ ቢሆን ለምን ይለወጣሉ የሚል መከራከሪያ አቋም ይዞ ነው የቀረበው። በሕጉ መሰረት ወዳጆቼ እግዚአብሔር ኃጢአተኞችን ይቀጣል። ኢዮብ ኃጢአተኛ ነው ካልን ደግሞ ለምንድን ነው ይህ ሁሉ መከራ ሲደርስበት ጸንቶ የቆመው? አንዳንድ ሰዎች እግዚአብሔር ያደረገውንና የሚያደርገውን ሁሉ ጠንቅቀው የሚያውቁ ይመስላቸዋል። ይሁን እንጂ የእግዚአብሔር አሰራርና መንገድ በፍጹም ከሰው አይምሮ በላይ መሆኑን በልዳዶስና በዘመናችን ያሉ ሁሉን እናውቃለን። ባዮች መረዳት ይኖርባቸዋል። እስቲ ኢዮብ ምዕራፍ 25 ቁጥር 1ና 2ን አብረን እንመልከት። እንዲህ ይላል፣ ሹሃዊው በልዳዶስ መለሰ እንዲህም አለ፣ ገዥነትና መፈራት በርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው ይላል። ስለ እግዚአብሔር በጣም ከፍ ያለ አመለካከት አለው ይህ ሰው ማለቴ ነው። ይህም ደግሞ ትክክል ነው። በእውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው ሲል በቁጥር 3 ላይ ይናገራል። ኢዮብ ምዕራፍ 25 ቁጥር 3ን ልብ ይሏል። ብርሃኑስ የማይወጣው በማን ላይ ነው የሚለውን ብርሃኑ ሰንጥቆ የማያልፈው በማን ላይ ነው በማለት ብናስቀምጠው የተሻለ ትርጉም ይሆናል። እግዚአብሔር ገናና አምላክ ነው ወዳጆቼ። ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይቻላል ይላል። ቁጥር 4ን ይመለከቷል። ጥያቄው ትክክለኛና ተገቢ ጥያቄ ነው። ከሁሉ ነገር በፊት መጠየቅ የነበረበት ጥያቄ ነው። ምንም እንኳን ወዳጆቼ ትክክለኛ ጥያቄ ቢያቀርብም ትክክለኛውን መልስ ግን አላገኘም። እነሆ ጨረቃ ይላል ቁጥር 5 ላይ፣ እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሃን አይደሉም ይላል። በአሁን ጊዜ የሰው ልጅ ጨረቃ ላይ መድረሱን ሰምተናል። እዚህ ምድር ላይ ሆኖ ያስብ እንደነበረው ጨረቃ ውብ አለመሆኗን የሰው ልጅ ተረድቷል። በአቧራና በሳተ ገሞራ መድ የተሞላች ቦታ ሆና ነው ያገኛት። ማርስም እንዲሁ እንደምትሆን ይታመናል። ከዋክብት እንኳን በፊቱ ንጹህ አይደሉም። ይልቁንስ ብስብስ የሆነ ሰው፣ ትልም የሆነ የሰው ልጅ ምንኛ ያንስ ይላል። ብዙዎች ይህን እውነት ፊት ለፊት መጋፈጥ አይወዱም። አንዳንዶቹም ከትል እንደ መጣን ይነግሩናል። እኛ ግን ከትል የመጣን አይደለንም፣ ራሳችን ትል ነን። በእግዚአብሔር ፊት ከዚህ የተሻለ ቦታ የለንም። ከሴት የተወለደ ሰው እንዴት በእግዚአብሔር ፊት ንጹህ ይሆናል የሚል ጥያቄ ነው ያለው። ጥያቄው አስፈላጊና ወሳኝ ነው። በልዳዶስ ለጥያቄው መልስ የለውም። ለዚህ ጥያቄ ተገቢውን መልስ ሊሰጠን የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ለዘላለም ይክበር ይመስገን። ወዳጆቼ እንግዲህ የምዕራፍ 25 ትምህርት አጭር እንደመሆኑ መጠን እዚህ ላይ እናገባደድና አሁን ደግሞ በቀረን ጊዜ የምዕራፍ 26ን ትምህርት አብረን እንመለከታለን። የዚህ የመጽሐፈ ኢዮብ ምዕራፍ 26 ምዕራፍ 27 ምዕራፍ 28 ምዕራፍ 29 ምዕራፍ 30 እና ምዕራፍ 31 አብይ ሐሳቡ ስምንተኛውን የኢዮብን መልስ መግለጽ ይሆናል። ልብ በሉ፣ ከምዕራፍ 26 እስከ ምዕራፍ 31 የምንመለከተው ስምንተኛውን የኢዮብ መልስ ይሆናል ማለት ነው። ይህኛው በጣም ረጅሙ የኢዮብ ንግግር ነው። ከርዝመቱ የተነሳ ከምዕራፍ 26 እስከ ምዕራፍ 31 ያለውን ስፍራ ይሸፍናል። ኢዮብ በእግዚአብሔር ፈጣሪነት ያለውን እምነት ይናገራል። የእውነተኛ ችግሩ ምንጭ የሆነውንም ምክንያት እንመለከታለን። እስቲያውን ደግሞ ከቁጥር 1 እስከ 3 ያለውን ስፍራ አብረን እንመልከት። ኢዮብ መለሰ እንዲህም አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ ዳንከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ ዕውቀትንስ ምንኛ ገለጥክለት ሲል ይናገራል። የኢዮብ ጓደኞች ብዙ አስደናቂ እውነቶችን ተናግረዋል። ይሁን እንጂ ወገኖቼ የኢዮብን መከራ ምክንያት መረዳት ባለመቻላቸው እርሱን የሚጠቅም ነገር ሊነግሩት አልቻሉም። ይህንስ ቃል በማን እርዳታ ተናገርክ? የማንስ መንፈስ ካንተ ዘንድ መጣ አይላል። ቁጥር 4ን ይመለከቷል። ኢዮብ የልቡን ገልጦ እየተናገረ ነው። ብዙ ሊናገረው የሚችል ነገር ሊኖረው እንደሚችል መገመት ይቻላል። አንዳንድ ታላላቅ እውነቶችንም ይናገራል። ፍጥረትና ፈጣሪን በተመለከተ ብዙ የሚለው ነገር አለው። እስቲ ከቁጥር 5 እስከ 7 ያለውን ደሞ አንድ ላይ እንይ። ሙታን ሰዎች ከውሆች በታች በውሆች ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቹ አንዳች አልባ ያንጠለጥላል ይላል። አድማጮቼ፣ ሰሜንን በባዶ ስፍራ ይዘረጋዋል የሚለውን በተመለከተ ካለፉት አመታት ወዲህ ብዙ ጥናቶች ተደርገዋል። ይህንን ቃል መሰረት በማድረግ አንዳንድ ሰዎች ሰሜን ውስጥ ምንም ከዋክብት የማይገኙበት ባዶ ስፍራ መኖሩን ተቀብለው ነበር። እንዲያውም ኮከብ አልባው ስፍራ የሚል ስያሜ ሰጥተውት ነበር። በቅርቡ ግን በጣም ኃይለኛ በሆኑ ቴሌስኮፖችና በተለይም ደግሞ የሬዲዮ ቴሌስኮፖች በተደረገው ምርምር በጠፈር ውስጥ ምንም ኮከብ የሌለበት አንድም ባዶ ቦታ እንደሌለ ተረጋግጧል። ለመሆኑ ያን ያህል ብዛት ያላቸው ከዋክብት እርስ በርስ የማይጋጩት ለምንድን ነው? ምክንያቱም እግዚአብሔር በመካከላቸው ባዶ ስፍራ ስላዘጋጀላቸው ነው። እንደገና ደግሞ ኢዮብ ምድሪቱንም በታቿ አንዳች አልባ ያንጠለጥላል ይላል። ለመሆኑ ይህን ለኢዮብ ማን ነገረው? ኢዮብ የነበረው የሳይንስ ምርምር ይህን እውነት ከማረጋገጡ በፊት በጣም ጥንታዊ በሆነ ዘመን ነበር። ያም ሆኖ ግን ምንም ነገር ከስሮኖሳ አይደግፋት ምድር ውሃ ላይ መንጠልጠሏን ተረድቷል። ማን ነው እዚያ ላይ ያንጠለጠላት? ማን ነው እንዳትወድቅ ያደረጋት? ቆላሲስ ምዕራፍ 1 ቁጥር 17 እርሱም ከሁሉ በፊት ነው፣ ሁሉም በርሱ ተጋጥሟል ይላል። ተጋጥሟል የሚለው ቃል ተደጋግፏል ተብሎ ሊተረጎም ይችላል። ፍጥረታት እንዳይበታተኑና ወደ መጨረሻ ጥፋትም እንዳይሄዱ ሁሉንም አጋጣጥሞ ወይም ደግፎ ያያዘ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር ይመስገን። ወገኖቼ፣ እግዚአብሔርን በተመለከተ ኢዮብ አስደናቂ አመለካከት አለው። ሲከተለን እንመልከት። በመንፈሱ ሰማያቱ በትን አገኙ፣ እጁን በራሪቱ ንባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፣ ይህም የሰማነው ነገር ምንኛ ጥቂት ነው፣ የኃይሉንስ ነጎድጓድ ያስተውል ዘንድ ማን ይችላል ይላል። ከቁጥር 13 እስከ 14 ያለውን ስፍራ ይመለከቷል። እግዚአብሔር በጥበቡ ሰማያትን አስውቧል። ኢዮብም ይህን ተመልክተን የእግዚአብሔርን ታላቅነት እንድናደንቅ ጥሪ እያቀረበልን ነው። በሰማይ አካላትና በአስደናቂ የፍጥረት ሥራው የእግዚአብሔርን ታላቅነት እንድናይ ኢዮብ ጥሪ ያቀርባል። ኢዮብ እግዚአብሔርን በፈጣሪነቱ ያውቃል፣ ባዳኝነቱ ያውቃል። ኢዮብ ያላወቀው ፍጥረታቱን ደግፎ ያዘው እግዚአብሔር መሆኑንና እርሱንም የሚወደው መሆኑን ነው። እግዚአብሔር ሳያውቅና ሳይፈቅድ ምንም ነገር እንደማይደርስበት ኢዮብ ገና አላወቀም። ኢዮብ አመጸኞችን ስለማውገዙ የሚያወሳውን ክፍል ደግሞ ቀጥለን እንመልከት። በአሁኑ ጊዜ ወደ ዋንኛ የመጽሐፉ ፍሬ ሐሳብ እየመጣን ነው። ባለፈበት መከራ ውስጥ ኢዮብ የሚማረው ትምህርት ይኖራል። ቀደም ብዬ እንደተናገርኩት ወገኖቼ፣ የመጽሐፈ ኢዮብ ዋንኛ ትምህርት ያማኞች መከራ መቀበል አይደለም። ልብ በሉ፣ የዚህ መጽሐፍ ዋናው ትኩረት ወይም ደግሞ ሐሳብ ያማኞች መከራ መቀበል አይደለም። የመጽሐፈ ኢዮብ ዋንኛው ትምህርት ያማኞች ንስሐ ሕይወት ነው። አስተዋላችሁ? የዚህ የመጽሐፈ ኢዮብ ዋናው ትኩረት ወይም ደግሞ ዋናው ትምህርት ያማኞች ንስሐ ሕይወትን ማመልከት ነው። አንድ ኃጢአተኛ ወደ እግዚአብሔር ሲመለስ ንስሐ ማድረግ ይኖርበታል። በፊልጵስዩስ ለነበረው ወይኒ ጠባቂ ሐዋርያው ጳውሎስ ሲናገር በጌታ በኢየሱስ ክርስቶስ ምን አንተና ቤተሰቦችህ ትድናላችሁ ብሏል። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን ይመለከቷል። እዚህ ላይ ንስሐ የሚለውን ቃል አንመለከትም። ይሁን እንጂ እመን በሚለው ቃል ውስጥ ንስሐም ተካቷል። አንድ ሰው ወደ ክርስቶስ ፊቱን ሲመልስ ከኃጢአት መመለስ እንዳለበት ግልጽ ነው። ቀድሞ ከምናደርገው ኃጢአት መመለስ ራሱ ንስሐ ነው ወገኖቼ። ዛሬ ብዙ ክርስቲያኖችና ክርስቲያን ያልሆኑ ሰዎች በራሳቸው ጽድቅና ብቃት መደገፍ ይፈልጋሉ። በራሱ የሚደገፍ ሰው ደግሞ ከዚህ መጽሐፍ በተረዳነው እውነት መሰረት ንስሐ ማድረግ ይኖርበታል። የመጽሐፈ ኢዮብ ዋንኛ ትምህርትም ይሄው ነው። አሁን ደግሞ ከምዕራፍ 27 ከቁጥር 1 እስከ 4 ያለውን ስፍራ አብረን እንመለከታለን። ኢዮብ ምዕራፍ 27 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ፣ ፍርዴን ያስወገደ ሕያው እግዚአብሔርን ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክን እስትንፋሴ በኔ ውስጥ የእግዚአብሔርን መንፈስ ባፍንጫዬ ውስጥ ገና ሳለ ከንፈሬ ኃጢአትን አትናገርም አንደበቴም ሽንገላን አያወጣም ይላል። አሁንም ቢሆን ወገኖቼ እንደምንመለከተው ኢዮብ ምንም በደል እንደሌለበት ነው የሚነግረን። ለተናገረው ነገር ሶፋር ምንም መልስ ስላልሰጠው ኢዮብ ንግግሩን በመቀጠል እናንተ በኃጢአት ከሳችሁኛል፣ ነገር ግን በፍጹም ልቀበላችሁ አልችልም ይላችኋል። ቁጥር 5 ላይ ደግሞ እናንተን ማጽደቅ ከኔ ዘንድ ይራቅ፣ እስከ ሞት ድረስ ፍጹምነቴን ከኔ አላርቅም ይላችኋል። ኢዮብ ካቋሙ የማያወላውል ግብዝ ይመስላል። ጓደኞቹ ይበልጥ ተከራካሪና ተሟጋች ከማድረግ በቀር ምንም አልጠቀሙትም። ስለራሱ የሚከራከርና የሚሟገት እስከሆነ ድረስ ደግሞ የመንፈስ መሰበር ወይም ትህትና የለውም ማለት ነው። አዝማሚያውን ስንመለከተው እኔ ትክክል ነኝ፣ ችግሩ ያለው እግዚአብሔር ላይ ነው የሚል ይመስላል። ፍጹምነቴን ከኔ አላርቅም ይላል። ጽድቄን ይዛለሁ እርሱንም አልተውም፣ ከቀኖቼም ሁሉ ስለ አንዱ ልቤ አይዘልፈኝም ይላል። ቁጥር 6 ላይ ደግሞ እነዚህ ሰዎች ኢዮብን በገጠመው ችግር ውስጥ አረዱትም፣ እንዲያውም ላቀረቡበት ክስ ምላሽ ለመስጠት ይበልጥ እንዲሟገት ነው ያደረጉት። ኢዮብ ራሱን እያጸደቀ ነው። በዚህ ሁሉ ውስጥ ግን እግዚአብሔርን ድርሻ እንመለከትም። የኋላዋላ ግን በእግዚአብሔር ፊት ራሱን ዝቅ ሲያደርግ እንመለከተዋለን። ከዚህ የምንማረው ብዙ ቁም ነገር እንዳለ እኔ እርግጠኛ ነኝ ወገኖቼ። እንደ እውነቱ ከሆነ የኢዮብ ጓደኞች የተናገሩት በአብዛኛው እውነት ነው። የነዚህ ሰዎች አላማ ትክክል እንደነበርም አምናለሁ። ይሁን እንጂ ልብ በሉ፣ ይሁን እንጂ እውነተኛ ነገር ቢናገሩም በሚገባ እውነትን ተረድቷል ለማለት ግን አልደፍርም። ስለ ህጋዊነት፣ ስለ ባህላዊነትና ስለ ልምምዳቸው ብዙ ተናግረዋል። ሕይወቱን የሚለውጥ እውነት ለኢዮብ ሊያቀርቡለት ግን አልቻሉም። ይህን ማድረግ ባለመቻላቸው ደግሞ የኔነት ስሜቱን አነሳስተውታል። ወዳጆቼ ይህ ነገር በጣም አስፈላጊ ስለሆነ በድጋሚ መናገር እፈልጋለሁ። እነዚህ ሰዎች ኢዮብ ኃጢአት ለማድረጉ እርግጠኞች ናቸው። ዋና አላማቸውም ኢዮብ በስውር የሰራውን ኃጢአት ይፋ እንዲያወጣ ማድረግ ነበር። ኢዮብ ደግሞ በበኩሉ ምንም ይሄ ነው የሚለው ኃጢአት እንዳላደረገ ያውቃል። ስለዚህም ጓደኞቹ እንደ ተሳሳቱ እርግጠኛ ነው። እነርሱ ስህተት ከሆኑ ደግሞ የግድ ኢዮብ ትክክለኛ ሊሆን ነው። የኢዮብ ስህተት እዚህ ላይ ነው። ጓደኞቹ ተሳሳቱ ማለት ኢዮብ ትክክል ነው ማለት አይደለም። የተለያዩ መከራዎች የሚደርስብን በእግዚአብሔር ፊት የተሰበረ መንፈስ እንዲኖረን ቢሆንም ከኢዮብ ግን ይህን አንመለከትም። እውነቱ ይህ ነው። በጌታ የተወደዳችሁ አድማጮቻችን እግዚአብሔር በዚህ ትምህርት ውስጥ ብዙ ቁም ነገሮችን ለእናንተ ለኛም እንዳተረፈልን እምነታችን ነው። እግዚአብሔር ይፈር ይመስገን። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ በሰላም እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።